የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡዕ የካቲት 11 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከሚሰሙት ዝግጅቶቻችን መካከል የኢትዮጵያ የአካባቢ ጥበቃን ጉዳዮችን የሚመለከት አረንጓዴ ፍርድ ቤት ለማቋቋም ረቂቅ አዋጅ እየተዘጋጀች ነው።
የኛ ሀገርም በዛ መልኩ ማሄድ በአካባቢ ጥበቃ ላይ እየተሰራ ያለው እየተሰሩ ያሉ ስራዎች ይበልጥ አጠናክረን እንድንሰራ ያግዛል።
ዶክተር አየለ ሄጋና ናቸው በምሽት ይዘናቸዋል። በሌላ በኩል በቻይና የሚገኙ ተማሪዎችን ለመደገፍ መንግስት $200 በጀት ለሁለት ወራት በጅቷል። በአንጻሩ የተማሪዎች ወላጆች የሚሉት አላቸው።
ከነዚህ በጣም ከባድ ችግር ላይ ነው ያሉት። ወደ 25 ቀን ገደማ ይሆናል። ዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። ለገና አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት።
ወይዘሮ የጉና ወርቅ ሀሰን ናቸው። ልጃቸው በውሃን ቻይና ግዛት ተማሪ ነው። መንግስት ከገንዘብ ድጋፉ ይልቅ ልጆቻችንን ወደ ሀገር ይመልስልን ሲሉ ጠይቀዋል። በምሽቱ ይደመጣል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህንና ሌሎች ለምሽቱ ያልተናደናችሁን ዘገባዎች ታዳምጣላችሁ። እናንተን በማስተናገድ ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ላጫጭር ዜናዎች ካፕታን ስዩም ጋር ልተዋችሁ።
አመሰግናለሁ ኤደን። የፌደራል መንግስት ከውጭ ኃይሎች ተመሳጥሮ የትግራይን ሰላም ለማወክ እየሰራ ነው ሲሉ የህዋት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዶክተር ደብረጽዮን ይህንን ያሉት የህዋት ምስረታ 45ኛ ዓመት የካቲት 11 በዛሬው ዕለት በመቀለ ከተማ በተከበረበት ጊዜ ነው። በንግግራቸው በአሁኑ ጊዜ በእኩልነት የተመሰረተ አንድነት በመከተል መጓዝ ያስፈልጋል፣ ካልሆነም የትግራይ ህዝብ በትግሉ ያመጣውን መብት እጁ ላይ ነው ያለው ብለዋል። በሌላ በኩል የፌደራል መንግስት ከውጭ ኃይሎች ተመሳጥሮ የትግራይን ሰላም ለማወክ እየሰራ ነው ለሚለው ክስ የብልጽግና ፓርቲ የህዝብ የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ ሲመልሱ የኢትዮጵያ መንግስት በመስራቅ አፍሪካ ሰላምና መረጋጋትን ለመፍጠር እየሰራ እንደሆነ ገልጸው ለዚህ ማሳያ ከኤርትራ ጋር ሰላም መፈጠሩንና በሱዳን ውስጥም መልካም ስራዎች እየተደረጉ እንደሆነ ጠቅሰዋል። ለዚህ ማሳያ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸልመዋል። በሊቀመንበሩ የቀረበው ውንጀላም መሰረት የለውም ብለዋል። በእኩልነት የተመሰረተ አንድነትን አስመልክቶ ዶክተር ደብረጽዮን ላነሱት ሲመልሱ ከአሁን በፊት ነው እንጂ በአሁኑ ጊዜ እኩልነት ለመፍጠር የሚያግዝ አደረጃጀት ተፈጥሯል ሲሉ አስተባብለዋል። በትግራይ ህዝብና መንግስት ላይ ስም ማጥፋት አለ ለተባለው ህዋት ከትግራይ ህዝብ ነጥሎ ማየት አስፈልጊ ነው ብለዋል። ዛሬ ኬንያ ሰሜናዊ ምስራቅ ክፍለ ግዛት ውስጥ ተጠርጣሪ ያልሸባብ ታጣቂዎች በአንድ አውቶቡስ ላይ ተኩስ ከፍተው 4 ሰዎች መግደላቸውን የኬንያ ጸጥታ ባለስልጣናት አረጋገጡ። የሶማሌው እስላማዊ ነውጠኛ ቡድን ኬንያ ሶማሌ ውስጥ ወታደሮቹን በማስገባቷ ለበቀል በአካባቢው በአውቶቡሶችና ሌሎችም ተሽከርካሪዎች ላይ በተደጋጋሚ ጥቃት ያደርሳል። የዛሬው ጥቃት የደረሰው አውቶቡሱ ከማንዲራ ወረዳ ወደ ናይሮቢ በመጓዝ ላይ እንዳለ መሆኑ ነው የተገለጸው። ማንዲራ በስተሰሜን ከኢትዮጵያ በስተምስራቅ ደግሞ ከሶማሊ ጋር ትዋሰናለች። ዓለም አቀፉ ማህበረሰብ ዕውቅና የሰጠው የሊቢያ መንግስት ጄኔቫ ላይ በተባበሩት መንግስታት ድርጅት አመቻችነት እየተካሄደ ካለው የሰላም ድርድር ራሱን አግልሏል። የትሪፖሊው መንግስት ዛሬ ይህንን እርምጃ የወሰደው የተቀናቃኙ መንግስት ኃይሎች ትሪፖሊ ወደብን ከደበደቡ በኋላ መሆኑ ተገልጿል። ጥቃቱ ከባድ የአካባቢ ደህንነት አደጋ ሊያስነሳ ነበር ተብሏል። የቀድሞው ጄኔራል ሐሊፋ ሐፍተር የሊቢያ ብሔራዊ የጦር ሰራዊት ወደቡን በሚሳኤል እየደበደበ ሲሆን በስፍራው የነበረው የነዳጅ ዘይት ማጓጓዣ በጥቂት ሜትሮች ርቀት እንደሳተው የተገለጸ ሲሆን ቢመታው ኑሮ ከባድ የተፈጥሮ አካባቢና ሰብአዊ ጥፋት ያደርስ ነበር ሲሉ የመንግስቱ የነዳጅ ኮርፖሬሽን ኃላፊ አመልክተዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በ በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ 6 ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያ የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሃል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህን በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑ ወደ 4000 የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለ300 ተማሪዎች ለሁለት ወራት የሚቆይ የ200 ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል።
ኮሮና ቫይረስን በተመለከተ ያሉ ዴቨሎፕመንት በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ከተማሪዎች ማህበር ጋርና የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ያልባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል እንችላለን፣ አለበት እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት እጥረት ለተጨማሪ ወጪ የተደረገበት ሁኔታ ስላለ ተማሪዎቻችንን ለመደጎም ለማገዝ የሚያስችል የገንዘብ ድጋፍ መንግስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተከትሎ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን።
በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ።
እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻን ዩኒቨርሲቲ የሶስተኛ አመት ኢንጂነሪንግ ተማሪ ነው እና የኛ ሀሳብ ሁሉንም ተማሪ በመወከል ነገር እሱ በጣም ከባድ ችግር ላይ ነው ያሉት። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነግሩ ከሆነ ይዋለሁ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ። ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነ ወላጆች ሆነ ወደ 100 አካባቢ እንሆናለን። አሁን አርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት በግሌ ሄጄ ነበረ። ውጭ ጉዳይ ቆንስላ ጽህፈት ቤት ማለት ነው ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እንጂ ወደ ሀገር ይመለስ የሚል ነው። የመንግስት ተባበረን እና ወደ ሀገራችን እንመለስ ነው የመስ ጥያቄ። እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር የሄድነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ትግሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግሌ የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችን ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ፣ ይሄ ነው በቃ ጥያቄ። እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን ይ ማጸነዋለሁ።
ስሜ ቶቢክ ሀሰን ይባላል። እዚህ በሸዋንግ ሶስተኛ ተማሪ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አልፈልግም ምንም አያደርግም። ከዛ ምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን የሚፈቀድላቸው ከትምህርት ቤቱ ያኛውንም 4-5 ኪሎ ሜትር ሄደው የሚከፍት በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን 4-5 ኪሎ ሜትር ተሸክመው ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤት ውስጥ ያሉት ወደ 60-50 አካባቢ ናቸው። ሁሉም አይወጡ ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ነው ሲገዙ በጣም ብዙ ነው። ያቱም ሼር ስለሚያደርጉ ከተማሪዎቻቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምን እናደርጋለን? አእምሯችን ግን እየተበላሸ ነው ያለው እያሉት ነው የሚሉት። እነሱም እኛም የምንፈልገው ምንድን ነው ልጆቻችን በሰላም ይመለሱ የሄዱት እነዚህ ሰዎች አገር ይጠቅሙም ቤተሰቦቻቸው ሊጠቅሙም ሰዎችን ጥቅም ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው፣ ለእኛ ብቻ አይደለም። ጠቅላይ ሚኒስትሩን ደብዳቤ ሰጥተናል፣ ግን መልስ እየጠበቅ ነው። ግን መልሱ ምን እንደሆነ አልገባንም። ምንም እንሰጣለን እና እንደዚህ እናደርጋለን።
በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል።
አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከ97 በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ 14,000 አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከ21 ቀን በላይ ስለቆየን ብዙዎቹ እንደውም ሙሉ በሙሉ ጤነኛ ነን በሚባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ አስገብቶን 15 ቀን ከዛም በላይ እንደውም ኳረንቲን ተስቀምጦን ጤንነታችን ሲረጋገጥ ለመልቀቅ የሚወስዱ በጣም ጥሩ ነው። እኛ ኢትዮጵያ ሕዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን 15 ቀን እንደውም ከዛ በላይም ኳረንቲን ገብተን እንቀመጣለን፣ እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ሕዝቡ ቢያቀላቅሉ ጥሩ ነው ብዬ ነው ማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር ቢረዳን ለመርዳት ቢሞክር አሪፍ ነው።
ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሃን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። በመደመጥ ላይ የሚገኘው ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በፌስቡክ ቪኦኤ አምሃሪክ ላይ እየተደመጥን እንገኛለን በቀጥታ ስርጭት፣ እንዲሁም ደግሞ በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየትም ካላችሁ ልታደርሱን ትችላላችሁ። እዛው ፌስቡክም ላይ መልእክቶቻችሁን አስቀምጡልን። ጋቢና ቪኦኤ @vionis.com የኢሜል አድራሻችንን ተጠቀሙ። 202-205-9942 የውስጥ መስመር 14 በሚለው በነጻ ደውላችሁ ድምጻችሁን መልእክት አስቀምጡልን፣ እንደውላችኋለን። ቀጣዩ ደግሞ ኢትዮጵያ ስነ ምህዳርና አካባቢን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት ፍርድ ቤት ለማቋቋም ጉዞዋን ጀምራለች የሚል ዘገባ ነው። የፍርድ ቤቱን ማቋቋሚያ ረቂቅ ህግ በማዘጋጀት ላይ የሚገኘው የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን ባልደረባ ዶክተር አየለ ሄጋና ለአሜሪካ ድምጽ ሬዲዮ እንደተናገሩት የፍርድ ቤቱ መቋቋም በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ጉልበት ይሆናል ይላሉ። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
ዓለም አቀፍ ምጣኔ ሀብት ተኮር ተቋማት እንደመዘገቡት ኢትዮጵያ ባለፉት ጥቂት 10 ዓመታት ውስጥ እያደገች ነው። ይህ እድገት በኢንዱስትሪዎች መስፋፋት፣ በመንገዶች መበርከት፣ በአገልግሎቶች መሻሻል እንደ ሁኔታው መገለጹ የብዙሃን ተስፋ ምንጭ ነው። ሆኖም ግን ይህ እድገት የጎንዮሽ አደጋ እየተወ እንዳያልፍ ከሚጨነቁት መካከል የአካባቢ የደንና አየር ንብረት ባለሙያዎች ይጠቀሳሉ።
በርካታ የብክለት ችግር አለ። ኢኮኖሚ እድገት በተለይ ኢንዱስትሪ ሲያድግ የበካይ ነገሮች ይመነጫሉ። እንደ ፍሳሽ የሚመነጩ ይኖራሉ። ነፋሻ ሆነው ወይም ጋሴስ በምንለው የሚወጡ በካይ ነገሮች አሉ። እንደዚህም ደራቂ ሶሊድ ዌስት በምንለውም ሳያ ችግሮች አሉ። ከዛ ባሻገር የተፈጥሮ ሀብቶችን ዘላቂነት በሌለው መልኩ ውሃ ሊሆን ይችላል፣ መሬት ሊሆን ይችላል፣ ደን ሊሆን ይችላል፣ ሌሎች የተፈጥሮ ሀብቶችን መጠቀም ጋር ተያይዘው የሚታዩ ነገሮች አሉ።
ዶክተር አየለ ሄጋና የአካባቢ ደንና አየር ንብረት ለውጥ ኮሚሽን የፖሊሲ ሕግና ጥናት ክፍል ዳይሬክተር ናቸው። እሳቸው እንደሚሉት ቀደም ብለው የወጡ ስነ ምህዳር ተኮር አገራዊና ክልላዊ ሕጎች በልዩና በሰፋ ሁኔታ የሚታዩበት ፍርድ ቤት ለማቋቋም ጉዞ ተጀምረዋል።
እነኚህ ማህበራዊና ኢኮኖሚያዊ ልማቶች አካባቢ ተቀባይነት ባለው መልኩ ማህበራዊ ደህንነትን በጠበቀ መልኩ የማይለሙ ከሆነ የዘላቂ ልማት ማረጋገጥ በጣም አስቸጋሪ የምንበት ሁኔታ አለ። ከዛ ጋር ታይዞ የእንደ ሀገር በርካታ አካባቢ ህግን የሚተገብሩ ቋማት ተዘረጉበት ሁኔታ አለ። በርካታ ህግና ህጎችና ፖሊሲዎች እንደዚሁ ወጥተው በስራ ላይ የዋሉበት ሁኔታ አለ ማለት ነው። እነኚህ አካባቢ አስተዳደር ፍርድ ቤቶች እነኚህ አካባቢ ጉዳዮች ላይ በተፋጠነ መልኩ የውሳኔ መስጠት የሚችሉ አንጻራዊነት የምክንያታዊ አጭር ጊዜ ውስጥ ውሳኔ ለመስጠት ብቃት ባላቸው ዳኞች፣ ባለሙያዎች ስራዎችን የሚሰሩ እንዲሆኑ ታሳቢ የሚደረግበት ነው።
ዶክተር አየለ የሚመሩት ቡድን በኢትዮጵያ የመጀመሪያ የሚሆነውን አረንጓዴ የአካባቢ አስተዳደር ፍርድ ቤት ለማቋቋም የሚያስችለውን ህግ በማርቀቅ ላይ ይገኛል። ለመሆኑ መደበኛው ፍርድ ቤት መሰል ጉዳዮችን ለማየት የሚያበቃ ስልጣንና ብቃት አልነበረውም ወይ የሚል ጥያቄ ሊነሳ ይችላል።
መደበኛ ፍርድ ቤቶች ሊያዩ ይችሉ ይሆናል። ነገር ግን መደበኛ ፍርድ ቤቶች ከህግ ሙያ በተጨማሪ የአካባቢ ጉዳዮች ተጨማሪ እውቀት የትምህርትንም ሆነ የልምድ ብቃትን የሚፈልጉ ከመሆናቸው ጋር ተያይዞ በውጤታማ በሆነ መልኩ ለመያዝ በተለየ መልኩ ብዙ ሀገራት ወደዛ እየሄዱ ነው። በተለይም አሁን የደቡብ አሜሪካ ሀገራትን ካየነው በስፋት ሄደውበታል። አፍሪካ ውስጥም በስፋት ሀገራት እየሄዱ ያሉበት ሁኔታ አለ። ውጤታማነት እየታየ ነው በዛ መልኩ መሄዳቸው። እንግዲህ የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰሩ ያሉ ስራዎችን ይበልጥ አጠናክረን እንድንሰራ ያግዛል የሚል ታሳቢ ነው የተያዘው።
ህጉን የማዘጋጀት እንቅስቃሴው ኢትዮጵያ ለቀጣይ 10 ዓመታት ልትጠቀምበት ያሰናዳችው የኢትዮጵያ ብሔራዊ የአካባቢ ህግ ዝግጅትና ማስፈጸም መርሃ ግብር መሰረት አድርጎ የሚከናወን ነው። መርሃ ግብሩ በቀጣይ 3 ዓመታት ኢትዮጵያ አካባቢን የሚመለከት የራሷ ፍርድ ቤት እንዲኖራት ወጥኗል። ይሄ የህግ ረቂቅ ተገቢው ውይይትና የባለሙያዎች ግብዓት ታክሎበት የኢትዮጵያ አረንጓዴ ፍርድ ቤት እውን ከሆነ በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ኮሚሽኑን ለመሰሉ ተቋማት ጉልበት እንደሚሆን ዶክተር አየለ ሄጋና ነግረውናል።
ሀብታሙን ለዘገባው እናመሰግናለን። በዛሬው የዘጋቢዎች መስኮት ደግሞ ወደ ድሬዳዋ ወስደን ከአንድ ወጣት ጋር እናስተዋውቃችኋለን። ሲሳይ ጸጋዬ ይባላል። በድሬዳዋ ከተማ በሚገኘው ቴክኒክና ሙያ ኮሌጅ ተምሮ ተመርቋል። በከተማው የስራ እድል ባለመኖሩ ላይ የአካል ጉዳተኝነቱ ተጨምሮበት በቀላሉ ስራ ማግኘት እንዳልቻለም ይናገራል። ነገር ግን የዕለት ጉርሱን ለማሟላት በወቅቱ ከነበረችው 50 ብር ላይ 30 ብር ጨምሮበት የጀበና ቡና መሸጥ ይጀምራል። አሁን ላይ በሁለት አመት ውስጥ የዕለት ጉርሱን ከመሸፈን አልፎ ልጁን በግል ትምህርት ቤት ውስጥ ማስተማር ጀምሯል። ጅምሩን ለማበረታታት የዳሽን ባንክም 15 ሺህ ብር የገንዘብ ስጦታ አበርክቶለታል። አዲስ ቸኮል ከድሬዳዋ ዘገባለሁ።
ሳይ ጸጋዬ እና የቡና ምናም እያፈላው ተቃል አካል ጉዳተኛ ነው። በመጀመሪያ ቀን ስራ ሰራ ነበረ። 15 ብር ቀን ስራ ሰራ ነበረ። ከዛ ጀምሬ ቀን ስራ እየሰራሁ ያለው ሌላ ቦታ አልቻልኩም። ቀን ስራ መስራት ማለት አልቻልኩም ነበረ። ብዙ ሸክም እግሬ አካል ጉዳተኛ ስለሆነ ብዙ ሸክሞች ስላሉ መሸከም ምናምን ስላለ ተስንቶኝና ወደ ሙያ አዘነበል። ቀን እየሰራሁ ወደ ትምህርት መማር ጀመር። ትምህርቴን ኢትዮ ጣሊያን ሙያ ኮሌጅ ቀን እየሰራሁ ማታማ ነበር። ከዛ ወደ ኤሌክትሪክ መስመር ዝርጋታ እና ጥገና እነዚህን ስማር ነበረ። ይሄን እየተማርኩ በዚህም ስራ አላገኘሁም ነበር። አንዳንዴ ይገኛል፣ አንዳንዴ አይገኝም። በዛ ሙያ በቃ ቤተሰቤን መምራት ስላልቻል በዚህ እየሰራሁ ያለው ወደ ቡና ማፍላት ጀመርኩ ማለት ነው። ከዛ ቡናውን እየሰራሁ ከዛ አገባሁ። እሷም ባለቤቴም ያው ጉብዝ ነች፣ ቡና የቡና ልምድ አለ። እሷም ወደዚህ ሙያ እንድትገባ አደረኩኝ። ከዛ ያው ትምህርትም ልጄንም ትምህርት ቤት እያስገብቼ እያስተማርኩ ነው ያለው።
መቼ ጀመርክ?
2 ዓመት ምናምን።
ሲሳይ ከጀበና ቡና ባሻገር ሌሎች ብዙ ነገሮችንም ይሞካክራል።
ከቡና ውጪ ኮንስትራክሽን ላይ አለም እሰራለሁ፣ ኤሌክትሪክ መስመር ዝርጋታ እሰራለሁ፣ ጥገናዎችንም እንደዚሁ ተጨማሪ ስራዬ ነው እሰራለሁ። ዲሽም እሰቅላለሁ፣ ሳተላይቶችን እሞላለሁ፣ ኳስ ቻናሎችን ቫንሽ፣ እንደዚህ ስራዎችን እሰራለሁ እየተንቀሳቀስኩ ማለት ነው። እቃዎችን ሙሏለን፣ ሁሉ ነገር እየሰራሁ ነው። ከቡና ውጪ ምንም ሳምበት ውሃ፣ ኖርማል ውሃ ምናምን እሸጣለሁ እየሞላለሁ እና ይኸው አንዳንድ ነገር እንትን እያለ ነው ከነ የተንቀሳቀሱ ነው። ወደፊት እንግዲህ ከዚህ የበለጠ አስፋፍቼ ለመስራት እንሞክራለን።
ለቡና መሸጫ በተከራዩ ክፍል ውስጥ ለጥገና የሚመጡ የኤሌክትሮኒክስ እቃዎችም ይታያሉ። ሲሳይ በእነኚህ ዘርፈ ብዙ ክህሎቶችና ታታሪነቱ የራሱና የቤተሰቡን ህይወት ያለ ችግር መምራት ችሏል። ለመኖሪያ ቤትና ለቡና መሸጫ ቤት ኪራይ በአጠቃላይ በወር 2000 ብር ያወጣል። ልጁን በወር 460 ብር እየከፈለ የግል ትምህርት ቤት አስተምራል። አሁን በቁሳቁስ ቤቱን ከማሟላቱና ከጀበና ቡና ጎን ለጎን ቀዝቃዛው ለመሸጥ ከገዛው ግዙፍ ማቀዝቀዣ ወይም ፍሪጅ ባሻገር 6000 ብር መቆጠቡን ይናገራል። ይህ ሁሉ በሁለት አመት ውስጥ የሆነ ነው። ባለፈው ሳምንት የዳሽን ባንክ ለስራ ፈጣሪዎች ባዘጋጀው ስልጠና ላይ ተሳታፊ የነበረው ሲሳይ በ50 ብር ካፒታል የጀበና ቡና መጀመሩ ሲታወቅ የሰልጣኞችንም ያሰልጣኞችንም ትኩረት ስቦ ነበር። ይህም ሌላ ሲሳይ ይዞለት መጥቷል።
ሲሳይ ወጣቸው ስራ እንዴት ይጀምርከው በሚል ምርነው ስራ አስተካል ያቡና እናና አፈላል እንዴ ወንድሪ ቡና ያፈላል በሚለው ላይ ተነስተ ነው ያቺ ቡና አስልተ ለጀመር ለአንተስላፍ በዛች አጋጣሚ ነው ሽልማት ለብንሻል ወንድልጅ ተስፋ እንደማይቆም ደሞ አካል ጉዳተኛ ስለሆነ አካል ጉዳተኝነት ታገግሬ ተነሳሽነት አለኝ ለዚህ ነው የምስራ ያለው ሽልማት ለብንሻል
ወክቱ ስለተመረጠው ነገር ያን ይዘው ነው ማለት ነው። ምን ሽልማት አገኘው?
አሁን ሽልማት ያገኘው ወደ 15000 ብር አግኝቻለሁ። ያቺን 15000 ብር 15000 ብር ከዚህ በለጠ አስፋፍቼ ሌላ ስራዎችን መደብቁ ለመፍታት አስባለሁ። ወደፊት ኤሌክትሮኒክስ መሸጫ መደብቅ አስፋፍቼ በዚህ በመወያየት የታገለ ሁሉ ነገር ለመስራት አስባለሁ። ከዚህ በለጠ አሻሽዬ እኔ ደና ደረጃ ለመድረስ እንፈልጋለሁ። አካል ጉዳተኛ ሳይበግረኝ ወደፊት እንደኔ አይነት አካል ጉዳተኛ ሳስቤ ስራ ፈጠራ ለነሱ ከዚህ በለጠ ስራ ፈጠራ በደም ባለቤቴ ኤሌክትሮኒክ መደብሩን ከፍታለሁ። ወደፊት አላማዬ ከዚህ በለጠ አሰልጠኛ እነሱን ምስሬ መንግስት እነሱን ማይቶ ቦታ እንዲሰጠኝ ለኔም ቦታ አመቻችቶልኝ እንዲሰጠኝ ስንት ጊዜ ጠይቄ ሄጄ ፋይናንስ ተመላልሼ ዞር ብሎ ማየኛል ይችላል ስንት ጊዜ እና እንደዚህ ታታሪ አካል ጉዳተኛ ሲገኝ እንደውም እኔ ብር ስጡኝ አላልኩም። ባለችኛ አቅም ባንሳብ እንደተነሳው ማንም አይሳይቻለሁ እና በዚህ ተነሳስነቴ መንግስትም ቦታ ሰጥቶን እንዲረዳን ፈልጋለሁ።
አድማጮች የሲሳይን ታሪክ በምስል ለመከታተል ከፈለጋችሁ ፌስቡክ እና ድረገጻችንን በትጎበኙ ታገኙታላችሁ። ጋቢና ቪኦኤ መደመጡን ይቀጥላል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ፍራተ ጾታን በተመለከተ ከፍተኛ እንቅስቃሴ ከመያደርጉ የከፍተኛ ትምህርት ተቋማት ክበቦች ውስጥ በዋናነት የሚመደብ ነው። ባለፈው ሳምንት በነበረው የፍቅረኞች ቀን ላይም የትምህርት መደገፊያ ለሚያስፈልጋቸው ተማሪዎች የሚውል ገንዘብ ለማሰባሰብ አበባና ቸኮሌት እንዲሁም ጌጣጌጦችን በመሸጥ ላይ ጊዜያቸውን አሳልፈዋል። የቡድኑ አባል የሆነችው ሩቲት ባረክ ስለገቢ ማሰባሰቢያው ትነግራናለች።
በየቫለንታይንስ ዴይ ማለት ነው በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ስኮላርሺፕ ፈንድ እንሰጣለን ማለት ነው። ከሰባት አመቶች ነበር የተጀመረው። ዘንድሮ የተለያዩ ካፍቴሪያዎች ክላስ ጋር ያለው ፎይ ፋይፍ ሎፍት ነበረን፣ ቦስተን ዴይ ስፓ፣ ከዚያም የተለያዩ ኢንተርናሽናል ኦርጋናይዜሽኖች ትሬዲሽን ኤምባሲ፣ ኢሲኤ፣ ኬር ኢትዮጵያ፣ እነዚህ ኦርጋናይዜሽኖች ውስጥ ነበር። በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደረጉናል። ከዛ ነሱ ጋር የሄድን ደሊቨር እናደርጋለን። አብዛኛው ማአት ሰው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት ነው። አበባ እንዳለ በተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጡን አበባ እኛ አስተካክለን እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች ይሸጣለን አበብ ማለት ነው። ግን አበባውንም ከረሜላም ቸኮሌት ነው አብዛኛው በዶኔሽን ነው የምናገኘው ማለት ነው። ዴሊቨሪ ያደረግን አበባ እየሸጥን አዲስ አበባ ዩኒቨርሲቲ ለሚገኙ ተማሪዎች ስኮላርሺፕ ፈንድ ለመስጠት ነበር እያደረግን የነበረው ማለት ነው።
በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር 200 ብር በአመት እስከ 2000 ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ 162 ተማሪዎችን መርዳት መቻላቸውን ሩት ገልጻለች።
30 ብር ነበር ሲሸጥ ነበር። አንድ ቡኬ ደሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር እና 2000 እና 1500 ብር ነበር። እንግዲህ አንድ ተማሪ አንድ አመት ረዳለው ሲል ያንን ቡኬ ይዘት ይችላል ማለት ነው። አንድ በመጠበያ ደግሞ 30 ብር ነበር ሲሸጥ ነበረው። አይ ከአስር ሺህ አበባ በላይ በሆኑ ሸጠ ነው ብዬ አምናለሁ። ሌላ ሙዝመት ገቢ የሚያስተለስበው በዚህ ነው፣ ፌብሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ለስራ ተጽፋ ዘርሰትን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርሲቲ ስላሉ ተማሪዎች አካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ። እዛው አመሰረት ይስራ ተጣብሮ ይመርጥና ያስቀባልናል እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስቀባሉ እኛ መስተላለፉን አለመስተላለፉን ነው እንጂ ምናየው ተማሪዎቹ ማንን ሆኑ ብዙ ጊዜ ያንን አብዛኞቹ ተማሪዎች ሴቶች ናቸው ወንዶች ማለት ነው። በባለፈው አመት የተገኘ ገቢ የሎ ሙቭመንት ስኮላርሺፕን 162 ተማሪዎች ይተረዳል በአመት 2000 ብር በወር 200 ብር ይሰጣል ማለት ነው።
የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን የበለጠ ተማሪዎችን ለመርዳት ፍላጎት ያላቸው ግለሰቦች እና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች።
የሎ ሙቭመንት ላይ ይሄ ገቢ ማሰባሰቢያ አንድ ሴግመንት ብቻ ነው እንጂ ቴብል ዴይ የሚባለው በየሳምንቱ የተለያዩ ርዕሶችን እያነሳ ከግቢ ማህበረሰብ ጋር የምንወያይበት ፕሮግራም አለ። የተለያዩ የካምፔኖችን እናደርጋለን ኦንላይን በሶሻል ሚዲያዎች ማለት በፌስቡክ በትዊተር ላይ የተለያዩ ርዕሶች እያነሳ ላይ ምስሉ ላይ እንወያያለን። የተለያዩ ፕሮግራሞችን እናዘጋጃለን። በጠቃላይ ግቢ ውስጥ ያለ የስራ ተጫዋን ጉዳይ ንግግርን መፍጠር ነው የሎ ሙቭመንት የሚሰራው። ይህ መቀየር ምሳ ለክ ዲያሎጎችን መፍጠር ንግግሮችን መፍጠር ላይ በጣም ብዙ ስራ እንሰራለን ማለት ነው። ቫለንቲንስቲ የጎፈንድሚ አካውንታችን ስቲል ራን እያደረገ ነው እስከሚቀጥለው አምንት። ስለዚህ መርዳት ለሚፈልጉ ሰዎች ኮፈንድሚያችን ላይ ከፈለጉ አማውንት ነው መስጠት ይችላሉ። ሙቭመንቱን ደግሞ በተለያዩ ነገሮች መናገር ከፈለጉ ፌስቡክ አካውንታችን፣ ትዊተር አካውንታችን፣ ኢንስታግራም አካውንታችን ላይ ሊጽፉልን ይችላሉ። አብረን መስራት እንችላለን ማለት ነው።
አድማጮች እንግዲህ በጅጋዮ ሽባባው ዘፈን ዘና እንዳላችሁ ተስፋ እናደርጋለን። የዛሬው ጋቢና ቪኦኤ ዝግጅታችን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አድርሱን። gabinaviyo@vionews.com የኢሜል አድራሻችን ነው። ተጠቀሙ፣ በዛ ጻፉልን። ጋቢናቪኦኤ ብላችሁም ኢንስታግራም ገጻችንን ተከተሉ። 202 205 9942 የውስጥ መስመር 14 በሚለው ደውሉና ለጋቢናቪኦኤ ብላችሁ መልእክት አስቀምጡ። እንድታደርጉልን ይደርሰናል። ፕሮግራሙን በመምራት አብራችሁ ያመሹት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት።
Tun radu ne vioe sa gantafa normoti.